ከፌደራላዊ ዲሞክራሲያዊ አንድነት መድረክ 15ኛ ጉባኤው በኋላ ከአዲሱ ሊቀመንበሩ ዶክተር መረራ ጉዲና ጋር የተደረገው ቃለ ምልልስ ሁለተኛ ክፍል አሁን ይቀጥላል። የአመራር ጉዳይ ቢያነሱልኝ ዶክተር መረራ፣ እርሶ የዚህ የ15ኛው ጉባኤ ተመራጭ ነዎት። የመድረክ ሊቀመንበር አርጎ መርጦታል ጉባኤው። የድርጅት ጉዳዮች ኃላፊ ደግሞ አድርጎ ፕሮፌሰር በየነ ጴጥሮስን መርጧቸዋል። በእርግጥ እናንተ ሁለት ሰዎች እና ሌሎችም አብራዋችሁ የሚሰሩ ሰዎች እጅግ ለተራዘመ ጊዜ በኢትዮጵያ ፖለቲካ ውስጥ ድምጻችሁ ሲሰማ የነበረ ብዙ መስዋዕትነት የከፈላችሁ ብዙ አስተዋጽኦ ያበረከታችሁ ሰዎች ናችሁ። ይሄ የህዝብ ድምጽ የሚባለው በህይወት የተንፈራፈረም ቢሆን እንዲቆይ ብዙ ሚና የተጫወታችሁ ሰዎች ናችሁ። ይሄ እርግጥ ነው፣ አይካድም። ነገር ግን መድረክን ስናይ መረራ ጉዲና፣ በየነ ጴጥሮስ፣ መረራ ጉዲና እንዲህ ስትገለባበጡ ነው ያየነው ረዘም ላለ ጊዜና አዲስ ደም የለም እንዴ? የእናንተን አስተዋጽኦ የእናንተን ስራ መናቅ አይደለም፣ ይቅርታ አርጉልኝና ዶክተር መረራ፣ ግልጽ ነው የእናንተ እዛ መኖር የሚሰጠው ጥንካሬ። ነገር ግን ቅድም እንዳሉት አዳዲስ ኃይልን ወደ ውጪ ወደ ላይ በማውጣት በኩል የምትሰሩት ስራ አለ? የሰራችሁት ስራ አለ?
በእኛ እንዳልኩ በተለይ ብዙ ድርጅቶች አመራር ከስብሰባ በፊትም የተወሰኑ ነገሮች ነበሩ። በስብሰባ ቀንም እንትን አድርገናል። ለምሳሌ በጸሐፊነት ከዶክተር በየነና ከኔ በስተቀር ሌሎቹ ለዚህ ምርጫ አዳዲሶች ናቸው። ወደዛ የመጡት ባለፈው ለምሳሌ ሊቀመንበር የሲአድ ሊቀመንበር የነበረ ዶክተር ሚሊዮን ነው። ዋና ጉዳይ እንግዲህ በመድረክ ደረጃ ያሉን ሰዎችን ነው ወደፊት የምናቀርበው። ለምሳሌ እኔም እንትን ብታደርግ እስር ቤት ሲገባ የዚህ ሀገር ፖለቲካ የትም መድረስ አቅቶታል ብዬ ጡረታ ለመውጣት ለምሳሌ ሳስብ ነበር። እኔን ውሰዱኝና ማለት ነው። ግን ከእስር ቤት ሲወጣ በአጠቃላይ የተቀበለኝ ህዝብና ሁኔታዎችን ሳይ ግቡ ወደ ትግሉ ጋር እስኪደርስ ድረስ አስተዋጽኦ አድርጎ ነው እንጂ ከዛ ራሳችሁን ወደ ጡረታው መውጣት ወደዛ ነገር ግፊት አላይ። ለምሳሌ የእኛ ኮንግሬስ የወጣት ህግ ያለው ስልጣን ያናክል ሁሉም የየራሱ ቦታ ስላለው እና በአዲስ ጉልበት የሚሰራው ማደራጀቱን መንቀሳቀሱን አዲስ ጉልበት አለ። እነዚህ አዲስ ጉልበቶችን የለም እናንተ ከዚህ በኋላ ወደ ዳር ብትገፉ ይሻላል፣ እኛ ይህን ብታደርግ ይሻላል የሚለው ሰውን አሁን ሁሉም ባለው ደረጃ ማለት ነው ባለው ደረጃ እነዚሁ ሰዎች ይህንን ወሳኝ የሆነ ታሪክ ወቅት ቢከፉልን በማድረግ ደረጃ ያሉትን ነው የሚል ቢከፉልን ይቻላል የምለው በድምፅም በምንም ሲጠቆምም ምንም ሲል ይቻላል ታያለ። ለምሳሌ ከኔ ጋር ወጣት ሰው ተወዳድሯል። ለምሳሌ እኔ ድምፅ ከሰጠው ሰው ለሌላ ሰው የሰጠው ሁለት ድምፅ ብቻ። እንግዲህ ሌላ መድረክ ካልፈጠን በስተቀር አሁን ያለው መድረክ ይህንን ትግል በዚህ ደረጃ ዳር ለማድረስ ይሻላል ብሎ ነው። መድረክ እንግዲህ ስል የትግራይ አራት ድርጅቶች እኩል ድምፅ አላቸው አራቶቹ። ስለዚህ ከሞላ ጎደል ምናልባት ራሴ ስላልመረጥኩ ሊሆን ይችላል ሁለት ድምፅ ብቻ ነው። ለምሳሌ አረና ትግራይ በሎ፣ ደቡብ በሎ፣ ሲዳማ ንቅናቄ፣ የእኛ ኮንግሬስ አባላት መረራ ይሻላል ብሎ ከመረጡ ወይ ቶታሊ ትግል በቃኝ ብሎ ገብቶ መቀመጥ ነው። የእኛ ወጣቶች ለምሳሌ ወጣቶችን የማየው በየቦታው አብዛኛው ኦሮሚያ ከተፈታ በኋላ ብዙ ቦታ ተንቀሳቅሻለሁ። መረራ ወደ ጡረታ ሄድ ሳይሆን ወይም እኛ ወጣቶቻችን ላይ በርዘት ሳይሆን የቀይሮ አባት መጣ ብሎ ለምሳሌ ከእስር ቤት ሲወጣ 2 ሚሊዮን ሰው ነው አቦ አካባቢ የተቀበለኝ። ስለዚህ ግፊቱ ሲኖር እኛም እኔ ለምሳሌ በራሴ ከአንድ ቀን በላይ ለመቆየት አልፈልግም። ግፊቱ ማለት ወጣቱ የራሳችን ስራ አለ ዚህ የኛ ወጣቶች ቢጠይቅ ይሻለት
ጥሩ ነው። አይ እኔ ጡረታ መውጣት
የራሳችን የስራ ድርሻ የቦታ ጥበት አይደለም፣ የእንትንም አይደለም፣ የእድሜ ችግር አይደለም። ማን ምን ይሻለኛል የምለው ሁሉም ለምሳሌ እኛ ድርጅት ቀላል ባልሆነ መንገድ አመራር አካባቢ ስራ አስፈጻሚ ኮሚቴ አካባቢ ወጣቶች አሉ። እስር ቤት ሲንገላቱ የነበሩ ወጣቶች ናቸው። ለምሳሌ የድርጅታችን ሞተር ሆኖ የሚንቀሳቀሱ የኦሮሞ ወጣቶች ኮንግረስ እሱ ነው ህይወታቸው፣ የድርጅቱ ህይወትም እነሱ ናቸው። ስለዚህ ይልቁንስ ሰዎች በተለያየ መንገድ በተለያየ እነንትና ለምንጥረታል ወርቶ እነንትና ምናሉ እነንትና ቆዩ ሳይሆን በድርጅት ደረጃ እስካለን ድረስ ድርጅቶቻችን ለተፈጠሩበት አላማ በተለያየ ደረጃ የየራሳቸው ስራ ድርሻ ለአባሎቻቸው ይሰጣሉ። ፓርላማ ውስጥ የነበርንበት ጊዜ ከግማሽ በላይ ለምሳሌ የኛ ተወካዮች ወጣቶች ነበሩ። በከፈለክ ሊጋችን ወይሎቹን እንትን ሊታገጥ ትችላለ። እነሱም ቢሆኑ እኛን ነው የሚመጡ እንጂ ለጊዜው ይሻሉናል ነው እንጂ የሚሉ ያሉት የለም። አንዴ በምትሮጃ እንደዚህ ብናደርግ እንደዚህ ይሻላል የምለው አርቲፊሻል ይሆናል። ገባ? ዝም ብሎ ሰዎች እንዲህ ይላሉ ወይም እንደዚህ ያደርጋሉ የሚለው ደረጃ ብንሄድ አርቲፊሻል ይላሉ። ለምሳሌ ስብሰባ ላይ አንዱ በጣም ተለምነው የለም እኔ አላደርግም ቢያለው፣ አሁን ለምሳሌ አንዱ ገብሩ አስራት የለም እኔ ብሎ ኢምቢሽን ነበር። ግን ብዙ ሰው ነው የለመነው፣ በእኛ ዕድሜ ያለ ሰው ነው ማለት ነው። ስለዚህ አርቲፊሻል በሆነ መንገድ የወጣትና የሽማግሌ ብለን ድርጅቱን በማይሆን መንገድ ካልገፋ ነው በስተቀር ያናክል በዚህ የዕድሜ ግጭት ደረጃ ትግል አልተጀመረም ማለት ነው።
እሺ፣ እኔ ዋናው ጡረታ ለምን አልወጣችሁም ወይም ጡረታ መውጣት አለባችሁ ከሚል ድምዳሜ አይደለም
ተነሳው። ሰዎችም ስለሚጠይቁ
አሁን ያነሳችሁ ትኩረት የሰጣችሁት ጉዳይ ነው ወይ?
ድርጅታችን መድረክንም ሆነ የመድረክ አባል ድርጅቶች በማይሆን መንገድ አርቲፊሻል በሆነ መንገድ ለውጥ እናደርጋለን ብለን ሌሎች ነገሮች እስካልገባም አንዳንዶቹ ምናልባት ኢህአዴግ መስተካከል ስላለ ኢህአዴግ ስልጣን ላይ ስለነበረ ምን ሲያደርግ ስለነበረ ፖሊሲ ሲያሰልስብ ስለነበረ ያንን ለመፈጸም የደከሙ ወይም መንገድ የሳቱ ወይም ያሳቱ እንደዚህ እነዚህ ነገሮች አሜሪካም ለምሳሌ ሁለት ተርም አለ። ያው ፕሬዚደንት ለመሆን ጥሩ ሰራ፣ መጥፎ ሰራ ሲተንተበሰብሴ ሁለታት ይወጣል። ይህ ግን እንደዚህ እንደመድረክ አይነቱ እንደ የትግል ድርጅቶች ናቸው፣ የትግል መሳሪያዎች ናቸው። አሁን ባለበት ሁኔታ ዲሞክራሲያዊ ስርዓትን ለመፍጠር የሚታገሉ ድርጅቶች ናቸው። ለመታገል ደግሞ ቢያንስ ቢያንስ ራሳቸውን የሚቻሉ ድርጅቱ ለምሳሌ ቀለብ ለመስፈር በማይችልበት ጊዜ የራሳቸው ደሞዝም ምናልባት ትንሽ እንትን ያደረጉ የቋጠራት ነገር ያላቸው ሰዎች አመራሩን የሚገፉበት ሁኔታ ነው ያለው እና የለም በዚህ ትግል እነንትና ይሻላሉ የሚል ከውስጥ ከድርጅቱ ውስጣዊ ፍላጎት መምጣት አለበት ነው የሚል በተለይ በአንዳንድ አካባቢ ተንቀሳቅሰን ስናይ ህዝቡ አንድ ደረጃ አድርሱን አይነት እንጂ የስልጣን ትግል ኢህአዴግ ደረጃ ስትደርስ ሊደርስ ይችላል። ጥቅሞች ሲገኙ ምኖች ሲገኙ የዛ ጊዜ ሊመጡ ይችላል።
ለነገሩ እዛ ባይደረስም ዶክተር መረራ እርስዎ በፖለቲካው ዓለም ውስጥ ለረጅም ጊዜ የቆዩ ሰው በመሆኑ ይገነዘቡታል። የግድ አንድ ፓርቲ ስልጣን መያዝ የለበትም። በፓርቲ ውስጥ ያሉ የስራ ክፍፍሎችን ለማድረግና የፓርቲውን ስልጣን ለመቆጣጠር በጣም ብዙ የሚሰሩ ግልጽና ግልጽም ያልሆኑ የሸርም ወይም ደግሞ ሌሎች ድርጅታዊ ስራዎች ይኖራሉና ዋናው ነገር በግልጽና ነጻ በሆነ ምርጫ ሁሉንም አሳታፊ በሆነ መንገድ ተወዳድራችሁ መሪዎቻችሁን መምረጣችሁ ነው ትልቁ ነገር። እኔ እንደው ለሐሳቡ ያህል ነው።
ሸሩም ቢሆን መሰለ በእውነቱ ከዚህ ፖለቲካ ፓርቲዎች ምናምረች በተለይ የኢትዮጵያ አካደሚክ ፖለቲካና ኢሳት ከሩቅ ሆኖ ፖለቲካና ኮኔክቲ ከሩቅ ሆኖ ተብሎ በዚህ ከቀይ ሽብር በኋላ በብዛት የኢትዮጵያ ፖለቲካ ድርጅቶች ምሁር አልባ ሆኖ ሲንቀሳቀሱ የነበሩበት ሁኔታ ነው ያለው። እንደውም አንዳንድ ጊዜ ትግሉ ወደ ጨረባ ተስካሪም ከወዲ ያለፈ ያለማሰብም የተፈጠሩባቸው ሁኔታዎች አሉ። የሚታወቁ ይመስለኛል ጥቂት የሆኑ የተሻለ ፊደል የቆጠሩ ያለ ምንም ሆነ የሀገሪቱ ሁኔታ የተሻለ የተገነዘቡ ምናልባትም ይሄ ትግል አንድ ደረጃ ደርሶ አንድ ነገር ያደርጋል ብሎ የሚያስቡ ሰዎች የተቃዋሚ ጎራንም ተገዝቶ መንግስትን ከሚያገለግሉ ይልቅ የተቃዋሚ ጎራንም እንደዚህ አይነቶቹ ሰዎች ቢመሩት እኔ ለራሴ እንዲሁ ለምትር ነው የተሻለ ነው የሚል ግምት አለች። እርግጠኛ ነኝ መጠየቅ ትችላለ። ከኛ ያላነሰ ችሎታ ያላቸው ጓደኞቻችን በአካዳሚው ዓለም የተሻለ ህይወት፣ የተሻለ ኑሮ፣ የተሻለ ብዙ ነገሮች ውስጥ ሲያልፉ ቤት ሲሰሩ ምን ሲያደርጉ እኔ ለምሳሌ የሚኖርበት ቤት ከእስር ቤት ከወጣው በኋላ ነው ደጋፊዎቻችን የማይሆን አሁን ቤት ውስጥ አትኖር ብሎ አዋቸው የገዙብኝ ማለት ነው። ስለዚህ እርግጠኛ ነኝ የተሽጡ የተሻለ ህይወት በኢትዮጵያ ደረጃ ያሉ የኢትዮጵያ ተቃዋሚ መሪዎች የተሻለ ትርፍ የተሻለ ህይወት ለመኖር እና ሌሎች ትርፍ ለማግኘት አይመስለኝም። በእሱም በእርግጥ የሚነት መናገር ይችላሉ፣ አይመስለኝም። ፓርላማ ወደ ለምሳሌ 5 ዓመት ሱሙኒ ደሞዝ ሳናገኝ ነው ያው የዩኒቨርሲቲ ደሞዛችን ይዘን በነጻ 5 ዓመት ስናገለግል የነበረው እና ይልቁንስ እኔ ጡረታ ዞሮ ዞሮ የውስጥ ግፊት ካለ ጡረታ የማይቀር ነው። እሱ የእድሜ ጥያቄ ነው። ግን የኢትዮጵያ ምሁራን እናንተም ስትቀሰቅሱ ማለት ነው የኢትዮጵያ ምሁራን ትግሉን በተሻለ ሁኔታ እንዲመሩ፣ በእውቀት እንዲመሩ፣ ዳር ሆኖ ፖለቲካዊ እንዳይመለከቱ፣ ይህንን የፖለቲካ ዓለምም በተለይ እንደዚህ አይነቱ የተሻለ ሁኔታ ሲፈጠር ግቡና ምሩ፣ የተሻለ አመራር ስጡ ለሀገሪቷም ማለት ነው በሚሉ አቅጣጫ ቅቀሳው ቢሰፋ እኔ ይሻለኛል። ከእኛም የተሻለ ሰው ኃይል ሊመጣ የሚችለው ፖለቲካው ያንን አቅጣጫ ሲይዝ ነው። ይህንን ተረክበን ወንዝ እናሻግራለን ከዳር ማድረስ አለብን ብሎ በቁርጠኝነት የሚንቀሳቀሱ ወጣት ምሁራንም ወደዚህ ግፉ። እሱ ነው እንዳው ለሀገሪቷም ለህዝቦቿም የተሻለ አስተዋጽኦ የሚሆነው እሱ ነው። ተቃዋሚዎችም ቢሆኑ በተለይም የተሻለ አመራር መስጠት የሚችሉ የተሻለ ጉልበትም እውቀትም ሊኖራቸው የሚችል ወጣት ሊተኩ የሚችሉ እርግጠኛ ነኝ። የውስጥ ግፊት ካለ ኢህአዴግ መሪዎችን ስልጣን እየለቀቁ ሄደዋል። ብዙ ሀብት ያካበቱ ብዙ ስልጣን የነበራቸው ግፊቱ ሲበጣ ወደ ዳር እየተገፉ አሁን ያሉበት ደረጃ ደርሰዋል።
ቅስቀሳ ስታደርጉ ብለው ነበረ እኛን ማለት ነው። በመሰረቱ እኛ መረጃ መስጠት እና የሀሳብ ማንሸራሸሪያ መንገድ መሆን ነው የእኛ ኃላፊነት። በእርግጥ እነዛ መረጃዎችና ሀሳቦች የተደገፉና ተአማኒ ሲሆኑ ኃይል ይኖራቸዋል፣ የለውጥ ኃይልም ይሆናሉ። በእርግጥ ይሄ እውነት ነው። ግን በመሰረቱ ቅስቀሳ የምናካሂድ አይነት መልእክት ሰው ጋር እንዳይቀር የተሳሳተ ግንዛቤ እንዳይኖር እችን ብቻ ለማንሳት ፈልጌ ነው። ወደሚቀጥለው ጥያቄ ስገባ በዚህ ጉባኤያችሁ ላይ በ15ኛው ጉባኤያችሁ ላይ የወቅቱን የኢትዮጵያ ፖለቲካ አንስታችሁ ስትመክሩ ህገ መንግስቱንም እግረ መንገዳችሁ እንደው አንስታችሁ ከሆነ አሁን ባለው ህገ መንግስት ላይ ያላችሁ አቋም ምን እንደሆነ አጠር አድርገው ቢነግሩኝ ዶክተር መረራ።
ያው ዞሮ ዞሮ በዛ በስፋት መነሳቱንም እርግጠኛ አይደለሁም። ዋና ጉዳይ ግን ትልቁ እስካሁን ድረስ የነበረው ከሁሉም በላይ ኢህአዴግ በራሱ ያወጣው ህገ መንግስት ያለማክበሩ ነው። ተቃዋሚዎች እንዲያከብሩ ይጠይቃል ይፈልጋል። በራሱ ግን ህገ መንግስቱን ባለፉት 27 ዓመታት 1001 ጊዜ ረግጦ ነበር። ዋና ጉዳይ እኛ ሳይሆን ኢህአዴግ የራሱን ህገ መንግስት አክብር የሚል በስፋት በክርክር ጊዜም በውይይት ጊዜም ስናነሳ ነበር። ትልቁ የኛ አይደለም። እኛም የማናምንባቸው አንቀጾች አሉ። ምን ችግር እንትን የለው ጥያቄ የለው። ነገር ግን ዋና ጉዳይ ኢህአዴግ ባወጣው ህገ መንግስት ያለመገዛት እንጂ ትልቁ ችግራችን የህገ መንግስቱ መኖሩ አይደለም። በብዙ የህገ መንግስት አንቀጾች ምንም ችግር የለብንም። ለምሳሌ ሰብአዊ መብቶች ብዙ አንቀጾች አሉ፣ ችግር የለብንም። ዋናው ጉዳይ ግን በተለይ ህገ መንግስቱ ስራ ላይ ያለመዋሉ ዝም ብሎ እንደ ወረቀት ተጽፎ ላለፉት 27 ዓመታት ኢህአዴግን የራሱ ስራ ሲሰራ መኖሩ ነው። ህገ መንግስቱን እንደ ወረቀት ነው ያየ ነበረው እንጂ እንደ ህግ አይቶ በዛ ህግ ሲገዛ አልነበረ። ኢህአዴግ የሚፈልገው ሰዎች በዛ ህግ እንዲገዙለት እንጂ ራሱ እንዲገዛበት አይደለም። እና ትልቁ ችግር እሱ ነው።
በመሰረቱ ጥያቄ በህገ መንግስቱ ይዘት በራሱ ላይ ነበርና ምናልባት እርስዎን በግል እንደ ፖለቲካ ሳይንስ ምሁር እንዲሁም ደግሞ እንደ መድረክ መሪነቶ ደግሞ ድርጅቶ የሚይዛቸው አቋሞች ካሉ የሚያቀርባቸው የጥናት ሀሳቦች ካሉ እና በህገ መንግስቱ ውስጥ ያሉ እንዲሻሻሉ ሀሳብ የምታቀርቡባቸው አንቀጾች ወይም ጠንካራ ናቸው የምትሏቸው ምን እንደሆኑ በመድረክ ደረጃ የምትደርሱበት አቋም ካለ ግምገማ ካለ ወደፊት ተመልሼ እንነጋገራለን። እንደሚገልጹልኝ ከሆነ ግን በአጠቃላይ በህገ መንግስቱ ላይ መድረክ ችግር እንደሌለበት ነው የሚገልጹልኝ፣ እነዚያ አንዳንድ እክሎች አሉ ከሚሏቸው በስተቀር።
አሁን የማንፈልጋቸው ውዝግብ የፈጠሩ የሚፈጥሩ አንቀጾች እንዳሉበት እናውቃለን። ነገር ግን ዋናው ጉዳይ ትልቁ ችግራችን ህገ መንግስቱ ስራ ላይ ያለመዋሉ ነው። ኢህአዴግ ህገ መንግስት ብሎ ለራሱ አይገዛበትም፣ ሌሎች እንዲገዙበት ይፈልጋል። የወረሰው ምንድን ነው? መንግስት የመጨቆኛ መሳሪያ ነው የሚለው ሶሻሊዝም ፍላጎት ኢህአዴግ ህገ መንግስቱንም ጭምር የመጨቆኛ መሳሪያ አድርጎ በመጠቀሙ ነው ብዙ የተጎዳንበት።
ለመሆኑ እንደው አንድ ሁለቱን አንቀጽ ሊያነሱልኝ ይችላሉ? ቅሬታ ይፈጥራሉ ከሚሏቸው መካከል
አንዱ ለምሳሌ አወዛጋቢ አንቀጽ የነበረው በማንም አንቀጽ 39 የሚባለው ነገር አወዛጋቢ ነው። ለብዙ በተለያየ ደረጃ የጋራ ስምምነት ሊደረስበት የሚችል አይነት አንደጋ አይደለም። የሚደግፉ አሉ፣ የሚቃወሙ አሉ። ለምሳሌ የማሻሻያ አንቀጾች ህገ መንግስቱ ራሱ እንደገና ለማሻሻል በጣም ውጥንቅጥ የወጣብን ነገር አለ። ፓርላማው የተለያዩ ውሳኔ ላይ ለመድረስ ብዙ ውጣ ውረዶች ያሉበት ሁኔታ ነው። ለምሳሌ የምርጫ ጉዳይን ሲያነሳ ጠቅላይ ሚኒስትሩ አሁንም ለምሳሌ ምርጫ ማሻሻያ ላይ አንዱ እክል ሆኖ እየገጠመን እሱ ነው። ምርጫ ቦርድ ነጻና ገለልተኛ አካል ይሆናል ይላል። ከዛ ቀጥሎ ግን በጠቅላይ ሚኒስትሩ አቅራቢነት ፓርላማው ወይ ይሾማል ይላል። ማን ነው የሚመለምለው? ጠቅላይ ሚኒስትሩ እንዴት ይመለምላል? ጠቅላይ ሚኒስትሩ የአንድ ፓርቲ ተጫዋች ነው፣ አምበል ነው። ስለዚህ ለራሱ አቅራቢ ከሆነ መራጭ ከሆነ ምርጫ ቦርድ ግን ገለልተኝነቱስ እንዴት ይረጋገጣል የሚለው አሁንም በተወሰነ ደረጃ እያወዛቀብን ነው። እንደገና እያጠናን ያለ ነው። ትልቁ አንዱ ፈተና እንዴት ነጻና ገለልተኛ ምርጫ ቦርድ ይሰየም የሚለው ነው። እና አወዛጋቢ አንቀጽ ነው ማለት ነው። አሁን ለምሳሌ እሱ በስምምነት የሆነ ነገር ላይ ካልደረስን በስተቀር እስካሁን ድረስ እየተገፋ ያለው ለውጥን ሊያበላሽ የሚችል አንዱ ትልቁ አንቀጽ እሱ ነው። ገዢው ፓርቲና ተቃዋሚዎች ካልተስማሙበት ይሄ ጠቅላይ ሚኒስቴር ያቀርባል የሚባለው ላለፉት 27 ዓመታት የነበሩት ጠቅላይ ሚኒስቴሮች የራሳቸውን ዳኛ እየመረጡ ዳኛም ተጫዋችም ሆኖ ነው የቆዩት። ያ መቀጠል የለ ከሁሉም በላይ አንዱ ለምሳሌ አንቀጽ እሱ ነው። ምንም ተአምር እሱ መቀጠል የለበት አንቀጽ ነው። ለውጡንም ሊያጨናግፍ የሚችል አንቀጽ ነው።
ለማሳያ ያህል ለማቅረብ አንቀጽ 39 ጠቅሰዋል። መድረክ እንደ አንድ መድረክ እንደ አንድ ግንባር እና ደግሞ አባል ድርጅቶቹ አቋም የያዙበት ጉዳይ አለ በዚህ አንቀጽ ላይ የጋራ አቋም ያላቸው?
አዎ፣ አንድ የኢትዮጵያ መድረክ የኢትዮጵያ አንድነትን ይቀበላል፣ ይደግፋል ይላል። አንቀጽ 39 ደግሞ በዛ አኳያ አወዛጋቢ አንቀጽ ነው። መድረክ ግን በኢትዮጵያ አንድነት ያምናል፣ የኢትዮጵያ አንድነት እንዲከበር ይንቀሳቀሳል ይላል የኛ የመድረክ 65 የፖለቲካ ፕሮግራም።
ስለዚህ አንቀጽ 39 እንዲለወጥ ፍላጎት አላችሁ ማለት ነው እንደ መድረክ?
እንደ መድረክ እንግዲህ የመገንጠል የሚለው ሌሎች አንቀጾች አይደል የመገንጠል የሚለው በመድረክ ደረጃ አይደግፉ።
እስከ መገንጠል የሚለውን እና አካሄዱን አይቀበሉ
የሚለውን አይደግፉም። ሌሎች ግን የብሔርና ብሔረሰብ መብቶች እዛ ውስጥ እዛ አንቀጽ የተዘረዘሩትን ይቀበላል።
ወደሚቀጥለው እንደዚሁ አጭር ጥያቄ ከዚሁ ጋር የተያያዘ ላንሳና የኢትዮጵያን ፌዴራል አደረጃጀትስ ብዙ እያነጋገረ ያለ ጉዳይ ነው በአሁኑ ወቅትና የወቅቱን ፖለቲካ ስትመክሩ ይህንን አንስታችኋል? ተነጋግራችኋል?
አላነሳንም፣ ግን የመድረክ 65 ፖለቲካ ፕሮግራሙ በማሻማ ቋንቋ ማልቲኔሽን ፌዴራሊዝም የሚባለውን ይደግፋል።
አሁን ያለውን አካሄድ ማለት ነው? ምን ማለት ነው?
ከሞላ ጎደል አሁን ያለው መድረክ አሁን ያለውን ፌዴራሊዝም የሚቃወመው በማንነት ላይ በመመስረቱ ማልቲኔሽናል ፌዴራሊዝም በመሆኑ ሳይሆን ዲሞክራሲ አልባ በመሆኑ ነው። በዲሞክራሲያዊ መሪሆች ላይ ያልተመሰረተ ወይም ያንን የማያራምድ ከላይ በኢትዮጵያ ሕዝቦች ላይ በጉልበት የተጫነ የአንድ ፓርቲ ህልሞችን፣ ፍላጎቶችን፣ ጥቅሞችን ለማስከበር እየተዋቀረ ዲሞክራሲ አልባ ፌዴራሊዝም ነው ብሎ ነው የሚያምነው
እንጂ በቋንቋና
ለምሳሌ አሁን ያሉት ክልሎች ከሞላ ጎደል መድረክ ይቀበላል፣
ይህንን አደረጃጀት ይቀበላል። በቋንቋና በጎሳ ላይ የተመሰረተ ፌዴራል አደረጃጀት ነው የሀገሪቱን።
በባንዲር መመስረቱን አይቃወምም፣ ግን የመንግስት አስተዳደር መሆኑን ዲሞክራሲ አልባ መሆኑን አንድ ድርጅት ያለ ድርድር የራሱን ፍላጎቶች፣ እምነቶች፣ ህልሞች በኢትዮጵያ ህዝብ ላይ በጠመንጃ በመጫኑ ሱሱም ክፍል ነው የሚቃወሙ እንጂ በማንነት ላይ በመመስረቱ ለምሳሌ መድረክ የሚታገለው በዲሞክራሲያዊ ስርዓት ላይ እየተመሰረተ የፌደራል አስተዳደር።
እሺ፣ እንግዲህ ዋናው ሀሳቤ የጉባኤያችሁን ሂደት እና ውይይቶች የመገምገም ነው። ይህንንም ጉዳይ በሚመለከት ዶክተር መረራ በሌላ መድረክ እንደዚሁ በፖለቲካ ሳይንስ ምሁርነቱ አንስተን ሰፋ አድርገን እያብራራን እንነጋገርበታለን። አንድ ግን ሳላነሳ ማለፍ የማልፈልገው ነገር ምንድን ነው? በአሁኑ ጊዜ እየተደረገ ባለ የፖለቲካ እንቅስቃሴ የትግራይ ህዝብ እየተዋከበ ነው፣ እየተሳደደ ነው፣ እየተሰደበ ነው የሚሉ ቅሬታዎች ይሰማሉ። በዚህ ጉዳይ ጠቅላይ ሚኒስትሩንም የሳቸውንም አስተዳደር እያነሱ የሚከሱ ወገኖች አሉ። ከእናንተ አባል ድርጅቶች አንዱ ደግሞ አረና ትግራይ ነውና ቅርብ ናችሁ። ይህንን ጉዳይ ለማሽተት ለመከታተል የሚገዳችሁ የሚከብዳችሁ አይመስለኝምና እንደዚህ አይነት ቅሬታዎችንና ክሶችን መድረክ እንዴት ነው የሚያያቸው?
ይሄ በአጠቃላይ በላለፉት 27 ዓመታት በተለያየ ደረጃ ከኃላፊነት ወስዶ በኢትዮጵያዎች ላይ የአፈና ስርዓት እየዘረጉ መሪዎች ነበሩ። ትግራይ ውስጥም አሉ። በተወሰነ ደረጃ ተላላፊዎችም ቢሆኑ የኦሮሚያም አማራም አካባቢ ይኖራሉ። ከዛ ኃላፊነት በጎደለው መንገድ ግፍ የሰሩ ወንጀል የሰሩ ሙስና ውስጥ የተዘፈቁ ባለስልጣናት ብሔርን ሳይለይ መንግስት የሚወስዳቸውን እርምጃዎች እንደግፋለን። ምናልባት ትግራይ አካባቢ አልፎ አልፎ የሚሰማው በተወሰነ ደረጃ ይህም በተደጋጋሚ የትግራይ ክልልና እንዲሁም የድምፅ ወያኔ ትግራይን ሲጠይቀኝ ነበር። የአማራ ሌባ፣ የኦሮሞ ሌባ፣ የሌሎች ሌቦች እነሱም መተው የለባቸውም መጠየቅ አለባቸው የሚለው ዲሞክራሲያዊ መብታቸው ነው። እውነትም እነሱ ተለይተው የምትፈሱበት የሚጠቁበት ብቃት አለ። ግን ማንም መንግስት መረጃ አለኝ ካለ ወንጀል የሰራ ግፍ የሰጠመ ሙስና ውስጥ የተዘፈቀ ባልስታን የትም አካባቢ ማለት መጠየቅ አለበት። ስለዚህ እነሱም ችግሮቻቸውን ሲያቀርቡ ቢለዩ ጥሩ ነው ማለት ነው። የትግራይ ስም ያለው ሰው ለምን ተያዘ ለምን ተጠየቀ ሳይሆን ሁሉ ተጠያቂ የሆኑት ብሔራቸው ሳይለይ ተጠያቂ መሆን አለባቸው የሚለውም የእኩልነት መብታቸውን መጠየቃቸውን እኔም ይደግፋል።
በህዝብ ደረጃ ነው የምለው፣ የትግራይ ህዝብ አካላት የሆኑ ግለሰቦችን ሳይሆን በህዝብ ደረጃ በትግራይ ሰዎች ላይ በትግሬዎች ላይ እየተካሄደ ያለ ቅስቀሳም ይሁን ስድብም ይሁን ማዋከብም ይሁን ዛቻም ይሁን ጥቃትም ይሁን እርስዎ እንደ ፖለቲካ ፓርቲ መሪ የሚያውቁት ነገር አለ? በኢትዮጵያ ውስጥ የሚካሄድ በመንግስትም ደረጃ ይሁን በሌሎች አካላት
በተለያየ ደረጃ ያው የኢትዮጵያ ፖለቲካ በተለየ ብሔሮች ፖለቲካ አንዳንድ ጊዜ ከሚፈለገው በላይ የሚጠወዝበት አለ። አንዳንድ ጊዜ ወሰን ክልል ያለፉ አንዳንድ ነገሮች ሲጻፉም ሰው ሲገናኝም ሲያደርግ የምትሰማቸው ነገሮች አሉ። ነገር ግን ያ የተሰራ ወንጀል መሸፈን የለበትም። የትግራይ አርሶ አደር፣ የትግራይ ሰራተኛ፣ እነ ማንኛውም የኢትዮጵያ ህዝብ ሲጠቃ ይኖረ መብቱ ሲከበርለት የኖረ ሳይሆን ሳይከበርለት ሲጨቆነ የኖረ ነው። ትናንት በነበሩ መሪዎችም ዛሬ ባሉት መሪዎች ግን ዋና ጉዳይ መጠንቀቅ ያለባቸው ስለማይጠቅማቸውም ጭምር አሁን ያሉት የትግራይ መሪዎች መጠንቀቅ ያለባቸው የተሰራ ወንጀልን የተሰራ ክፍል በትግራይ ህዝብ ስም ተሸፍኖ ማለፍ መጣር ወይም በዚህ ምክንያት የትግራይ ህዝብ ከተቀረው ኢትዮጵያ ህዝቦች ጋር እንዲጋጩ በዚያ አቅጣጫ መግፋት ምናልባት እስካሁን ከተሰራ ወንጀል የበለጠ ወንጀል ሊሆን ይችላል። ዋና ጉዳይ ግን እነሱ ጭምር ያበላሹት የፍትህ ስርዓቱ የተሻለ መልክ የያዘ በሚመጣበት ጊዜ ማገዝ አለባቸው። ወንጀለኞችም ካሉ አሳልፎ መስጠት አለባቸው። በዛ ደረጃ መተማመን ከሌለ በስተቀር ትግራይ ተለይቷል። የትግራይ በራሳቸው ላይ አንዳንድ ጊዜ ያለውን ተጽዕኖ በትግራይ ህዝብ ላይ የተደረገ ዛቻና ሌሎች ነገሮች ብለው ወደዛ ማቅረቡ ነቂቱ ኢትዮጵያን ለመፍጠር በሚደረገው ትግል ውስጥ አሉታዊ ሚና ነው የሚሆነው። ለምሳሌ አረና ትግራይ አባል አንዶም የሚባለው ልጅ ስብሰባቸው ላይ ለመናገር ሲፈልግ እንዳይናገር ነው የከለከሉት። የትግራይ ክልል መንግስት ያደረገው የትግራይ ተወላጆች ስብሰባ መቀሌ ነው የትግራይ በጩሀት ነው እንዳይናገር የከለከሉት። የአረና አባል ነው። የአረና በስራ አስፈጻሚ ኮሚቴ አባል ነው። ስለዚህ እንዲህ ያን ነገር እያደረጉ ትግራይ ላይ የተነጣጠረ ነው እንዲህ ያደረገ ነው የሚለው የሚያዋጣ ጫወታ አይደለም። ይልቁንስ ለውጡን በሙሉ ልብ ደግፎ የተሻለ ፍትህ ስርዓት ኢትዮጵያ ውስጥ እንዲፈጠር፣ የተሻለች ዲሞክራቲክ ኢትዮጵያ እንድትፈጠር ማድረጉ ይሻላቸዋል። ዞሮ ዞሮ መጨረሻ ላይ የሁላችንም ዋስትና ዲሞክራሲያዊ ስርዓት መፍጠሩ ነው። ዲሞክራሲ ነው የሁላችንም ዋስትና። የትግራይ ህዝብም፣ የኦሮሞ ህዝብም፣ የአማራ ህዝብም፣ የተቀረው የሁሉም የኢትዮጵያ ህዝቦች ዋስትና ዲሞክራሲ ብቻ ነው። አለበለዚያ ከዛ ውጭ አንዱ በሌለ በዛ ላይ በዛ ተደጋ ያነጋጠረ ብሎ አልፎ አልፎ አንዳንድ ሰዎች ይኖራሉ። ምንም ጥያቄ የለም። ላፊዎች አፍላፊዎች ሊኖሩ ይችላሉ። የሉም ብዬ መከራከር አልችልም። በተለያዩ ቦታዎች ማለት ነው። እነሱም ጋር ሌሎች ጋር ሊኖሩ ይችላሉ። ግን ይህን ሰበብ አድርጎ አብሮ ሲኖር የነበረ የኢትዮጵያ ህዝብ ወደ ክችት ወደ በለጠ የመጣቃርና ወደ ሌሎች ነገሮች እንዳይሄዱ ግን መግፋት ይለባቸው። ይልቁንስ የሁላችንም ዋስትና ዲሞክራሲያዊ ስርዓት መፍጠሩ ስለሆነ የሁላችንም ዋስትና ዲሞክራሲ ስለሆነ ለዛ የተሻለ አስተዋጽኦ ለማድረግ እነሱም መንቀሳቀስ አለባቸው። የትግራይ ህዝብ መያዣ አድርጎ ወደ አልተፈለገ አቅጣጫ ህዝቡን ይዞ ለመሄድ መጣርና የትግራይ ህዝብና የተቀረው የኢትዮጵያ ህዝብ እንዲቃቃሩ የማይገቡ ነገሮች ውስጥ ባይገቡ ለመሞከር ይፈልጋሉ። ባይገቡ ይሻላል። ለሁላችንም ይመረጣል ነው። ህዝቦች ተደራድሮ ተነጋግሮ ተመካክሮ የተሻለ የፖለቲካ ስርዓት ቢፈጥሩ እኛም ልጆቻችን በተሻለች ኢትዮጵያ ውስጥ ለመኖር ሁሉንም በኩልነት የሚያስተናግድ የፖለቲካ ስርዓትና ሀገር ውስጥ ለመኖር የተሻለ እድል ያገኛል። ሁላችንም ለዛ አስተዋጽኦ ማድረጉ ይሻላል ነው። በእነሱ የተለየ የሚደረግ ነገር ካለ ከኢትዮጵያ ህዝብ ጋር በጋራ የማንታቀልበት ምንም ምክንያት የለም። የተሻለ ፍትህ ስርዓት አሁንም እንዲኖር መንግስትም ሆነ የተለያዩ የኢትዮጵያ ማህበረሰቦች በተለየ መንገድ እነሱን እንዳያዩ ወንጀል የሰራውንና ህዝቡን ለይቶ እንዲመለከቱ በማድረግ የራሳችን ጥረት እናደርጋለን። ዋና ጉዳይ ግን ችግሉ አቅጣጫውን እንዳይስት እነሱም ታውዞ ማድረግ አለባቸው፣ እኛም ማድረግ አለብን። እሱ ላይ ሁላችንም የየራሳችን ቤት ስራ መስራቱ ይጠቅማል የሚል ግምት አለን።
ዶክተር መረራ ጉዲና የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ፕሬዚደንት እንዲሁም የፖለቲካ ሳይንስ ፕሮፌሰር ለሰጡኝ ሰፊ ማብራሪያ ለጊዜው በጣም አድርጌ አመሰግናለሁ። በአድማጮች ስም
እኔም ለተሰጠኝ ድል በጣም አመሰግናለሁ።